ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ። ነገር ግን የእግዚአብሔር ጸጋ ደግሞ ያስፈልጋል። አጭር ጸሎት እናረጋለን። ጌታ ይመስገን። የራይን መጽሐፍ ምዕራፍ 1ን አነባለሁ። እንዳልኳችሁ ያጠናን የነበረው የራይን መጽሐፍ ነው። የባለፈው እና ታላቁን መከራ ሰባውን ሱባኤ በጥቂቱ ለማየት ሞክረናል። ዛሬ ጠቅለል አድርጌ እሱን ሪቫይዝ አደርጋለሁ። ከወሰድነው ጊዜ አንጻር ብዙ ጊዜ አልወስድባችሁም። ዮሐንስ ራእይ ምዕራፍ 1 ከቁጥር 1 ጀምሮ እስከ 3 ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። ጌታችን ሆይ፣ በነቢያቶችህ የተናገርከው እውነት ሊፈጸም ባለበት በዚህ ባለንበት ዘመን ውስጥ ጌታ ሆይ፣ ያንተን መምጣት ወደ አንተም መሰብሰባችንን ችላ እንዳንል ሁሌም እንድናስበው ጌታ ሆይ፣ ልባችንን የሚያነቃ ጌታ ሆይ፣ ሐሳባችንን ሁሉ ወደ አንተ የሚመልስ ጸጋ በዚህ ቦታ እንዲገለጥ እንለምንሃለን። ዳግመኛ መምጣትህን ወደ አንተ መሰብሰባችንን ጌታ ሆይ በቸልተኝነት እንዳንይዝ ልባችንን ያከበደብንን ጌታ ሆይ የዕለት ዕለት ኑሯችን ጌታ ሆይ በትዳርና በኑሮ የመጣብን ሐሳብ ሁሉ ጌታ ሆይ አቤቱ ጌታ ሆይ ይህንን ታላቅ ተስፋ እንዳጨልምብን እርዳን። ዛሬ በዚህ ቦታ ጌታ ሆይ ስላንተ መምጣት ስናስብ ጌታ ሆይ እውቀት ብቻ አይሆንብን፣ ነገር ግን ጌታ ሆይ ይህ ምስጢር ከሕይወታችን ጋር የሚቆራኝ ጌታ ሆይ የዕለት ዕለት ሕይወታችንን በንቃት እንድንጠብቅ የሚያደርግ ጸጋ እንዲሆንልን ለምንሃለን። አቤቱ የምንማረውን ሁሉ ግለጥልን፣ እውነት በልባችን ያብራ፣ በጌታ በኢየሱስ ክርስቶስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። ባለፈው እንደነገርኳችሁ የዮሐንስ ራእይ መጽሐፍ የትንቢት መጽሐፍ ነው ብዬ ነው ማምነው። እና የዮሐንስን ራእይን መጽሐፍ በተለያየ መንገድ የሚተረጉሙ አተረጓጎም ያላቸው የተለያዩ ክርስቲያኖች አሉ። እና ከነዛ ውስጥ የተወሰኑትን አንስቼ ላሳያችሁ ሞክሬያለሁ። ፕሪቴሪስት የሚባሉ አሉ። ፕሪቴሪስቶች ማለት ትንሽ ሰፋ አድርገን እናያቸዋለን። ይህ የዮሐንስ ራእይ መጽሐፍ እኔና እናንተ ስናነበው እኛ ባልነበርንበት ጊዜ በመጀመሪያዎቹ በመቶ ዓመት ሐዋርያቶች ከነበሩበት ቤተክርስቲያን ከተቋቋመችበት ጊዜ ጀምሮ የነበረውን እግዚአብሔር በዚያን ጊዜ የነበረውን በዮሐንስ በኩል የተናገረውን የተፈጸመ ትንቢት ነው የምናነበው ብለው የሚያምኑ ናቸው። ዮሐንስ ራእዩን የጻፈበትን ዘመን እነዚህ ሰዎች ሲመለከቱት በ65 ወይም 67 አካባቢ ጽፎት ሊሆን ይችላል ብለው ይላሉ። እና ከዚህ የተነሳ ዮሐንስ ሲጽፈው የዮሐንስ ራእይ ትንቢት ነበረ። ነገር ግን አሁን ለእኛ ግን ትንቢት አይደለም፣ የተነገረው ትንቢት ካለፈ በኋላ ነው የምናነበው ይላሉ። ይህ አይነት አተረጓጎም ያላቸው ሰዎች ማቴዎስ 24ን፣ ሉቃስ 21ን የመሳሰሉትን ትንቢቶች ሁሉ እንደተፈጸሙ አድርገው ነው የሚያዩት። በተለይም እነዚህ ሰዎች በጣም ጠንካራ የሆኑ መከራከሪያ ነጥብ አድርገው ከሚወስዷቸው ነጥቦች ጥቂቶቹን ብንመለከት በማቴዎስ 24 ላይ ብትመለከቱ ጌታችን የተናገረው ቃል አለ በዚያ ውስጥ። ይህ ሁሉ እስኪሆን ድረስ ይህ ትውልድ ምን አያረግም ብሏል? አያልፍም የሚል ቃል እናነባለን። ስለዚህ ይህ ትውልድ ብሎ ስላለ ጌታችን በማቴዎስ 24 ላይ የተናገረው ትንቢት በዮሐንስ ራእይ ላይም የምናየውም እሱ ነው እና ይሄ ሁሉ ሲሆን ስታዩ ብሎ ስላለ ጌታ ኢየሱስ ይሄንን ያየው ያ ትውልድ ኢየሱስ ይሄን ትንቢት በተናገረበት ጊዜ በአካል በመድር በነበረ ጊዜ ጌታ ኢየሱስ ክርስቶስን የሰማ ትውልድ ጌታ ኢየሱስ በነበረ ጊዜ የነበረውን ትውልድ ነው ይላሉ። ስለዚህ ይሄ ትውልድ ይሄን ሁሉ አይቷል። ስለዚህ ትንቢቱ ምን አርጓል? ተፈጽሟል። ከዚህ በኋላ የሚታየ ነገር የለም ይላሉ። ይሁን እንጂ እንደዚህ ባለ መንገድ መጽሐፍ ቅዱስን ለመተርጎም የሚያስችል ሁኔታ የለም። በእውነትም የሚጠቅሱት ጥቅስ ሲታይ የሚያከራክርና ይህንን ሐሳብ ልንድንመለከት የማድረግ ባህሪ ሊኖረው ይችላል። ቁጥር 34 ላይ ነው ያለው፣ እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ማቴዎስ 24ን ብቻ አውጥተን ጌታ ኢየሱስ ክርስቶስ የተናገራቸውን ትንቢቶች ብንመለከታቸው ጌታ ያለው ሁሉ ተፈጽሟል ወይ? ይህ ሁሉ እስኪሆን ድረስ ብሎ ስላለ አያችሁት፣ እውነት እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ነው ይህ ትውልድ አያልፍም ብሎ ያለው። ስለዚህ ያ የነበረ ትውልድ በመቶዎቹ ጊዜያቶች ውስጥ ቤተ ክርስቲያን ከመጀመሯ በፊት ጌታ ገና ከመሞቱ በፊት የነበረው ትውልድ የተነገረው ትንቢት እስኪፈጸም ድረስ አያልፍም ነው ወይ ይሄ ቃል የሚለው? እንደዛ ከሆነ ትንቢቱ በሙሉ ነቂስ በነቂስ ነጥብ በነጥብ ሲፈጸም በታሪክ መታየት መጠቀስ መቻል አለበት። ይሁን እንጂ እነዚህ ሰዎች ይህንን ትርጉም የሚተረጉሙ ስንመለከታቸው በጣም የተከበሩ የእግዚአብሔር ሰዎች ናቸው። ብዙዎቹ የሚጽፉትን መጽሐፍ በጣም ፐርሰናሊ እንደውም እንዲህ ያለ ቪዮ አንድ ያለው የእግዚአብሔር ሰው ቦስተን በነበርኩበት ጊዜ እዛ የምናመልክበት ትሪሞን ቴምፕል መጥቶ መጽሐፍ ሁሉ ፈርሞልኛል እና አርሲ ስፕሮል የሚባል ሰው የምታውቁት ፕሪተሪስቲክ ቪው ነው ያለው። በጣም የሚወደድ በጣም ሳውንድ የሆነ ቲችንግ የሚያስተምር ሰው ነው። ደጋግሜ ቀደም ብዬ እንደነገርኳችሁ ትንቢትን በመተርጎም አንጻር የእግዚአብሔር ሰዎች የሚኖራቸው ያተረጓጎም ልዩነት አንዱን አሰተኛ አንዱን እውነተኛ የሚያደርግ አይደለም። እነዚህ ሁሉ ቀና ሰዎች ናቸው። በተቻለ መጠን የሚገባቸውን ነገር ለመጽሐፍ ቅዱስ ታማኝ በመሆን የሚያደርጉት የትርጉም ጥረትን ነው የሚያሳየው። ስለዚህ በዚህ ሁኔታ ስንመለከት ይህን የእግዚአብሔር ሰው እንደሱ የመሰሉም ሰዎች ይህንን ሲተረጉሙ የሚያመጡት ነገር አለ። በዚህ በዮሐንስ በማቴዎስ 24 ላይ የተጻፈውን በዮሐንስ ራእይ ላይ የተጻፈውን በሙሉ በታሪክ ውስጥ በተቻለ መጠን ማች ሊያደርጉት ይሞክራሉ። ከሮማውያኖች ወረራ ጋር፣ ከቤተ መቅደሱ መፍረስ ጋር በሰባ ዓመተ ምሕረት ለማያያዝ ይሞክራሉ። የአይሁድ ቤተ መቅደስ መፍረሱ ሁሉ ለማሳየት ይሞክራሉ። ይሁን እንጂ ስንመለከት የዮሐንስ ራእይ መቼ ነው የተጻፈው? ዮሐንስ ራእይ አይሬኒየስ የተባለ የቤተ ክርስቲያን ፖሊካርፕ የሚባል ዮሐንስ ደቀ መዝሙር ያደረገው ፖሊካርፕ የዮሐንስ ራእዩን መጽሐፍ የጻፈው የዮሐንስ ደቀ መዝሙር ፖሊካርፕ ደቀ መዝሙር ያደረገው አይሬኒየስ የተባለ የእግዚአብሔር ሰው ሲናገር ይሄ መጽሐፍ የራእይ መጽሐፍ የተጻፈው ዶሚሲያን የተባለ የሮም ንጉሥ በስደት ባደረገበት ዘመን ላይ እንደተጻፈ ጽፏል። ዩሴቢየስ የሚባል የቤተ ክርስቲያን ታሪክ ጸሐፊ፣ በርካታ ሰዎች አይሬኒየስ የሚናገረውንና ሌሎችም የሚናገሯቸው ማስረጃዎች ምክንያት በማድረግ ሲመለከቱት በአብዛኛው ቤተ ክርስቲያን የራእይ መጽሐፍ ተጻፈ ብላ የምትለው በ95 ዓመተ ምሕረት ነው። ከሰባ ዓመተ ምሕረት በፊት አይደለም። ለምን? በፕሪተሪስቶች አመለካከት ራእይ መጽሐፍ ይታይ ተብሎ ቢባል ራእይ መጽሐፍ ተጽፎ መገኘት ያለበት ከሰባ ዓመተ ምሕረት በፊት ነው። ለምን? በሴኩላር ሂስትሪም ቢሆን በቤተ ክርስቲያንም ታሪክ የአይሁድ ቤተ መቅደስና በአይሁድና በእስራኤል ላይ የደረሰው መከራ በሰባ ዓመተ ምሕረት ነው የተፈጸመው፣ ቤተ መቅደሱ የፈረሰው። ስለዚህ የዮሐንስ ራእይ ይህንንና በክርስቲያኖች ላይ የሚመጡትን መከራዎች አሳይቷል ከተባለ ከሰባ ዓመተ ምሕረት በፊት መጻፍ አለበት። ነገር ግን እንደዛ እንዳልሆነ ታሪክ ከዮሐንስ ጋር የተጠጋጋ ታሪክ ያላቸው እግዚአብሔር ሰዎችም የሚናገሩት ይህንን ያሳያል።
ታዲያ ይሄንን ቃል እንዴት ነው መናየው? እነት እነት አላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አልፍም ብሎ ካለ ጌታ ያ ትውልድ ታዲያ የቱ ትውልድ ነው ማለት እንችላለን? ብዙዎች የእግዚአብሔር ሰዎች የሚያምኑትና የሚረዱት ይሄ ትንቢት የወደፊትን ያመለክታል የሚሉ የፕሪቴሪስት አመለካከትን የማይቀበሉት የእግዚአብሔር ሰዎች ምንድን ነው የሚሉት? ከመጽሐፍ ቅዱስ ብዙ ነገሮችን ያነሳሉ። ለምሳሌ በዘዳግም ላይ ሙሴ ለሚመጣው በሩቅ ላለው ለእስራኤል ትውልድ ሲናገር ልክ ያ ትውልድ አሁን እንዳለ አድርጎ ይናገራል። ነቢያቶች ትንቢታዊ በሆነ ጸጋ ተሞልተው ጌታም ጭምር በዚህ ቦታ ላይ እንደምናየው ትንቢቱን በሚናገሩበት ጊዜ ያ ትንቢት ባለበት ዘመን ውስጥ ስላለ ትውልድ እንደሚያወሩ ይጠፋንና ምን እናረጋለን? ትውልዱ ያን ነገር ሲነገር ያለውን ትውልድ ብቻ አድርገን እንወስዳለን በፕሪተሪስት አመለካከት መሰረት እንዳለው። ነገር ግን እንዲሁ እንኳን ስንመለከት አንዳንድ እግዚአብሔር ሰዎች ይህ ትውልድ የሚለውን ቃል ማንነቱን የትውልዱን ማንነት ዲተርሚን የሚያደርገው የሚወስነው ይህ ሁሉ እስኪሆን ድረስ የሚለው ቃል ነው የሚለውን በጣም አጥብቀው ይወስዳሉ። ምክንያቱም በዚህ መጽሐፍ ውስጥ በጣም ብዙ ነገሮች የተጻፉ አሉ እና እንመልከታቸው። ተመልከቱ እና በመጽሐፍ ቅዱስ ላይ እንደ ቁጥር 29 እስከ 31 ብቻ ያለው ማቴዎስ 24 ነው ማነብላችሁ። ከዚያችም ወራት መከራ በኋላ ወዲያው ፀሐይ ጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ዋይ ዋይ ይላሉ፣ የሰው ልጅንም በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው ከአራት ነፋሳትም ለእርሱ የተመረጡትን ይሰበስባሉ ይላል። ይህ ሁሉ እስኪሆን ድረስ የሚለው ይህ ሁሉ ሆኖ አልፏል ማለት ነው። አያችሁት? ስለዚህ ይሄ በዚህ ቦታ ላይ ጠቀስኩላችሁ ብቻ ሳይሆን ማቴዎስ 24ንም ሉቃስ 1ንም ሁሉ ስንመለከት ጌታ የተናገራቸውን ነገሮች በሙሉ እስኪሆኑ ድረስ የሚያየው ትውልድ አላለፈም የሚል ነው። ታዲያ ትውልዱ የትኛው ትውልድ ነው? እንዴት ነው ትውልዱን የምንወስነው? ውድ ወገኖቼ ትንቢት እንዴት እንደሚተረጎም ለመረዳት አንድ ምስጢር መረዳት ነጥብ መያዝ አለባችሁ። ማቴዎስ 24 ዮሐንስ ራእይም እኔና እናንተም ያ ትንቢት አሁን እየተፈጸመ ያየነው እንዳልሆነ መረዳት አለብን። ይሄ የታላቁን መከራ የሰባውን ሱባኤ ትንቢት መፈጸም የሚያሳይ ትንቢት ነው። በመጨረሻው ዘመን ላይ እግዚአብሔር የሚሆነውን ነገር ለባሪያዎቹ የገለጠውን ነው የምንመለከተው። ስለዚህ ብዙዎቹ ትንቢቶች ስንመለከታቸው አልሆኑም፣ የሚሆኑበት ጊዜ ይመጣል። ዛሬ የምንመለከታቸው እንደውም አንዳንድ እግዚአብሔር ሰዎች በማቴዎስ ላይ እንኳን 21 ላይ ብትመለከቱ የምጣር መጀመሪያ ነው የሚለው እንኳን ውድ ወገኖቼ እስካሁን ያየነውም እንኳን አይደለም። በዓለም ላይ የተካሄደው ጦርነት በሰባቱ ዓመት የመከራ ጊዜ የመጀመሪያው 3 ዓመት ተኩል የምጣር መጀመሪያ ነው። ከዛ በኋላ ያለው የመጨረሻው 3 ዓመት ተኩል በጣም ኢንቴንሲፋይድ የሆነ ታላቅ የሆነ አስጨናቂ የመከራ ጊዜ እንደሚሆን ባለ መንገድ ይተረጉሙታል። ስለዚህ የዮሐንስን ራእይ ሰዎች ትንቢታዊ ራእይነቱን ወደፊት ያልተፈጸመ ትንቢትን እንደሚናገር የሚከራከሩባቸው ነጥቦች አንዱ ይሄ እንደሆነ እናያለን። ሌላ የሚወስዱት ፕሪተሪስቶች መግቢያው ላይ ዮሐንስ ላይ እንዳነበብኩላችሁ ቶሎ ይሆን ዘንድ የሚገባውን የሚል ቃል እናያለን። ይህንን ቃል ይወስዱትና በጣም አድርገው አክርረው ዘመኑ ቀርቧል የሚለውን ይወስዳሉ እና ቶሎ ይሆን ዘንድ ወዲያው የሚሆነውን ኢሚዲየትሊ የሚሆነውን የሚለውን ይወስዱና ይሄ እርጀንት የነበረ ነገር ስለነበረ ዮሐንስ እግዚአብሔር የገለጠለት ራእይ በጣም በአጭር ጊዜ ውስጥ በሰባ ዓመተ ምህረት ውስጥ ሊሆን ያለውን ለባሪያዎቹ ለማሳሰብ የተናገረው ስለሆነ ወደፊት በሩቅ ጊዜ የሆነ አይደለም አይደለም አርጀንሲው ለትርጉም አይመችም ስለዚህ ከዚህ በፊት ተፈጸመን ትንቢት እንደምናነብ ነው እናየው ይላሉ ነገር ግን በመጽሐፍ ቅዱስ እንመለከት ትንቢታዊ አርጀንሲዎች ትንቢታዊ ማቻቆሎች በብዛት ይታያሉ ለምሳሌ በመጽሐፍ ቅዱስ ውስጥ ወንድ ልጅ ተሰጥቶናል ይላል ኢሳይያስ ግን ኢየሱስ የተወለደው በኢሳይያስ ዘመን አይደለም ኢሳይያስ ከኖረ ከስንት ዘመን በኋላ ነው አይደለም ብዙ ነቢያቶች ትንቢትን ሲናገሩ አሁን እንደተፈጸመ በዚያው ውስጥ እንዳሉ አነጋገራቸው ግራ የሚያጋባ ሊሆን ይችላል የሩቅ ዘመን ነገር ሲመለከቱ እግዚአብሔር ሰው በቴሌስኮፕ አንድ ነገርን ቢመለከት አጠገቡ እንደሚመጣ ያ ነገር እንደሚቀርብለት በእግዚአብሔር መንፈስ እግዚአብሔር የሚያሳያቸው ነገር ሲጠጋቸው በዚያን ዘመን ደግሞ የሚሆነውን ነገር ሲፋጠን በትንቢት መንፈስ የጊዜ ገደብን ኖርማሊ ሰው የጊዜን ርቀት የጊዜ ገደብን እንደሚያይ አያዩ በትንቢት ጸጋ ውስጥ ሆኖ ስለሚያዩ ቶሎ ይሆን ዘንድ የሚለው ትንቢታዊ ችኮላን ነው እንጂ የሚያሳየው የጊዜ ርቀትንና ቅርበትን አይደለም በሚል ያያሉ በአጠቃላይ ዮሐንስን ራእይ ስንመለከት አንዳንዶች በተለየ መንገድ የሚተረጉሙ አሉ ይሄ ታሪክ ነው ሂስቶሪካል ትርጉም የሚተረጉሙ አሉ እነሱ ደግሞ ምንድነው የሚሉት ይሄ ከዮሐንስ ጊዜ ዘመን ጀምሮ እስካሁን ድረስ በአለም ላይ እየሆነ ያለውን ነው የሚያሳየው ይሄ ሁኔታ እየተፋፋመ ይሄዳል ይላሉ የዚህ አይነት አመለካከት ትርጉም ያላቸው ዮሐንስን ራእይ በሚፈቱበት ጊዜ እንዴት ይወስዱታል እንደነበሩበት ዘመን በአለም ላይ የተገለጠውን ችግር ሁሉ በዮሐንስ ራእይ ውስጥ ይሄ ማለት ይሄ ነው ይላሉ ያገናኙታል ለምሳሌ ብንመለከት እስልምና በጣም ባየለበት ጊዜ ሰሜን አፍሪካን አውሮፓን ሁሉ ባነቃነቀበት ጊዜ በመካከለኛው ክርስቶስ ዘመን እንትን ምስራቅና በትንሹ ኤዥያ ውስጥ ክርስቲያኖችን ቤተክርስቲያን ሁሉ እንዳለ ድምጥማጡን ባጠፋበት ጊዜ እስልምና መሐመድን ሁሉ በዮሐንስ ራእይ ውስጥ እስልምናን ሁሉ ያዩ የሚተረጉሙ ሰዎች ነበሩ እስልምና ደግሞ ሰከን ብሎ ደግሞ ሌላ ነገር ሲመጣ እንደ ዘመኑ ችግር የዘመኑን ሁሉ ያዩ የሚተረጉሙ ትርጉም መጽሐፍ ቅዱሱ በቃ ሰው ስዕል እንደሚሰራበት ብላክቦርድ ይመስላል እንደ ፔንት ብሩሽ ይመስላል የፈለገው እንደሚሰራበት ትንቢት መሆኑ ይቀርና ሰው ዘመኑን እንደፈለገ የሚያይበት መነጽር አርገው ይወስዱታል ግን አይደለም ይሄ ዮሐንስ ራእይ ወደፊት በመጨረሻው ዘመን በታላቁ መከራ የሚሆነውን ነገር እንደሚያሳይ ነው የሚታየው ግልጽ ነው ወገኖቼ ታላቁ መከራን ስንመለከት ከዳንኤል 70 ሱባኤ ጋራ ልናስተያየው ሞክረናል እግዚአብሔር ፈቃዱ ከሆነ ከሁለት ሳምንት በኋላ ይሄን ፓወርፖይንት አሳያችኋለሁ የሚቀጥለው እሁድ ሌላ ሰው ያገለግላል አንድ መልአክ ይመጣል ከሰማይ ተላከ እና ደግሞ ከዛ በኋላ ደግሞ ባለው ስለማልኖር ላስተምር አልችልም እና ከዛ በኋላ ባለው ጊዜ በፓወርፖይንት ያለውን በይበልጥ ስታዩት የሰባውን ሱባኤ በደንብ ይታያችኋል ሰባው ሱባኤ የጊዜ ራሽን ነው ብዬ ነግሬያችኋለሁ ሰባው ሱባኤ ለዳንኤል የተገለጠለት በሰባት መሰረታዊ ጉዳዮች ላይ እግዚአብሔር በትንቢት ሊፈጽማቸው ያሉትን ያመለከታቸውን ነገሮች የሚፈጽምበትን የዘመን ራሽን ነው ምንመለከተው የመደበውን ዘመን ነው ምንመለከተው ስለዚህ ዳንኤል ይሄንን ትንቢት ሲናገር ነብዩ ዳንኤል በመልአኩ ገብርኤል ተገልጦለት ነው በጣም ብዙ ስዕሎች ልታዋቸው ምፈልጋቸው ነበሩና የአህዛብን ዘመን እግዚአብሔር አስቀድሞ አሳይቶታል ትዚላቹ እንደሆነ ንጉስ ናቡከደነጾር ትልቅ ህልማየ ብልጭልጭታው የበዛ አንድ ምስል የተለያዩ ሰዓሊዎች በተለያየ መንገድ ያቀርቡታል በጣም ትክክለኛ ነው ብዬ ያሰማም ነው ብዙዎቹ የሚቀበሉት ይሄንን ማይክሮፎን ያዝ አይደለም ለነገሩ እንደዚህ ብሎ የቆመ አይነት እንትን ነው ምስል ነው ያየው እና ይሄ ምስል ትልቅ ነው እና ራሱ ወርቅ ነው እና ደረቱና ክንዶቹ ብር ነው እና ጭኑና ሆዱ አካባቢ ምንድነው ናስ ነው ከዛ እግሮቹ ምንድነው እሱ ብረት እና ጉልበቶቹ በካከል ወደ ታች ያለው ማለት ነው። ከዛ በታች ያለው ደግሞ 10 የእግሮቹና ጣቶቹ ግማሹ ብረት ግማሹ ምንድነው ሸክላ ነው ይላል። ይሄንን ራእይ ዳንኤል በሚተረጉም በጊዜ የሚያስደንቅ ነገርን ፍቺውን ሲሰጠው ለንጉሱ ይታያል። እና ንጉስ ናቡከደነጾር የተመለከተውን ራእይ አነብላችኋለሁ። ምን እንደሚል ልብ ብላችሁ ተመልከቱ። እና ምዕራፍ 2 ላይ ከቁጥር 31 ጀምሮ አንተ ንጉስ ሆይ ታላቅ ምስል አየ። ይህ ምስል ታላቅና ብልጭልጭታው የበዛ ነበር። በፊትህ ቆሞ ነበር፣ መልኩም ግሩም ነበር። የዚህ ምስል ራስ ጥሩ ወርቅ ቀድም እንዳልኳችሁ፣ ደረቱና ክንዶቹ ምንድናቸው ይላል ብር፣ ሆዱና ወገቡ ናስ፣ ጭኖቹ ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበር። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጫየ። የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁን በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆኖ ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ምን አረገ ሞላ። ህልሙ ይህ ነው። አሁንም ፍቺውን በንጉሱ ፊት አስታውቃለሁ። አንተ ንጉሥ ሆይ የሰማይ አምላክ መንግሥትን ኃይልን ብርታትን ክብርን የሰጠ የነገሥታት ንጉሥ አንተ ነህ። በሚቀመጡበት ስፍራ የሰው ልጆች የምድርን አራዊት የሰማይ ወፎችን በእጅ አሳልፎ ሰጥቷል፣ ለሁሉም ገዥ አድርጓል። አንተ የወርቁ ራስ ነህ ይላል። በዚያን ዘመን ከነበረው ከባቢሎን መንግሥት ጀምሮ ነው የሚያሳየው እግዚአብሔር። ከዚህ መንግሥት በኋላ የሚሆኑትን የክርስቶስ መንግሥት በምድር ላይ እስከሚመሰረትበት ጊዜ የሚሆነውን ነገር ነው የሚያሳየው። ስለዚህ በወርቁ ራስ በናቡከደነጾር ይጀምራል። ካንተም በኋላ ካንተ የሚያንስ ሌላ መንግሥት ይነሳል፣ ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ የናስ መንግሥት ይነሳል። አራተኛውም መንግሥት ሁሉ እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹ ጣቶቹ እኩሉ ሸክላ እኩሉ ብረት እኩሉም ብረት ሆኖ እንዳየ እንዲሁ የተከፋፈለ መንግሥት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየ የብረት ብርታት ለእርሱ ይሆናል። አያችሁት? ይሆናል። በጣም የሚገርም ነገር ነው የሚነግረው። አያችሁት? ነገር ግን ይላል ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ምን ያደርጋል? ለዘላለም የማይፈርስ መንግሥት ያስነሳል። ለሌላ ሕዝብ የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውን ብሩን ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሡ አስታውቆታል። ሕልሙም እውነተኛ ፍቺውም የታመነ ነው ይለዋል። ይሄ ዳንኤል የተመለከተው የክርስቶስ መንግሥት በመጨረሻ ዘመን ላይ ይህንን ምስል ድንጋይ መጥቶ ፈጭቶት አስወግዶ ድንጋዩ እንደ ተራራ ምድርን ሁሉ ሞላ ተብሎ እንዳየ እስከሚሆንበት እስከ መጨረሻው ጊዜ ድረስ ይሄ ከናቡከደነጾር ጀምሮ የጌታ መንግሥት የሚተካቸው ነገሥታቶች በሙሉ የአሕዛብ ዘመን የሚለውን ያሳየናል። የምን ዘመን? በትንቢት ውስጥ የአሕዛብ ዘመን እስኪፈጸም ድረስ የአሕዛብ ዘመን ይላል። ባቢሎን የመጀመሪያው፣ ከዛ በኋላ ማን ተነሳ? ፋርስና ሜዶን ተነሳ። ከዛ ማን ተነሳ? ግሪክ ተነሳ። ከግሪክ ቀጥሎ ማን መጣ? ሮም መጣ። ሮም ኢስትና ዌስት ሆነ። ከዛ በኋላ እኩሉ ብርቱ እኩሉ ደካማ፣ አሁን ያለንበትን የመጨረሻውን ዘመን ያሳያል። ትንቢቱን ስንመለከት በመጽሐፍ ቅዱስ ውስጥ ነቢያቶች ሰሌክትድ የሆነ ነገር ነው እግዚአብሔር የሚያሳያቸው እንጂ የዓለምንና የዩኒቨርስን ሚስጥር ሁሉ አይደለም የሚገልጥላቸው። በመካከለኛው ምስራቅ ላይ በኢየሩሳሌም በእስራኤል ሕዝብ ላይ በዓለም ላይ የሚሆነውን ነገር እግዚአብሔር ከሚድል ኢስት አንጻር ነው የሚናገራቸው። ለምን? የክርስቶስ ዳግመኛ ምጽአት ከጌታ ከኢየሩሳሌምና ከአይሁድ ሕዝብ ጋር
የተያያዘ እንደሆነ ዳግመኛ መጽሐፉ የመጽሐፍ ቅዱስ ትንቢት ይናገራል። ደግመላችኋለሁ፣ የጌታ ዳግመኛ መጽሐፍ እኔ እንደተረዳሁት እንዳየሁት ከአይሁድ ህዝብና ከኢየሩሳሌም ጋራ የተያያዘ ጉዳይ እንዳለው እንመለከታለን። የአርማጌዶን ጦርነት ሲባል የምትሰሙት ብዙ ፊልም የተሰራበት ሰዎች ብዙ መጽሐፍም የጻፉበት ጉዳይ ከሚድል ኢስት ጋር ከኢየሩሳሌምና ከአይሁድ ህዝብ ጋር የተያዘ እንደሆነ ነው የምናየው። ስለዚህ ትንቢቶቹ ነቢያቶቹ ሲፈቱና ሲናገሩ ራይ ሲታያቸው ይሄንን እግዚአብሔር የመጨረሻውን መንግስቱን ከሚያደርግበት አንጻር ነው የሚያሳዩት እንጂ የዓለምን ሁሉ ታሪክና እንቆቅልሽ የመፍታት ነገር አይደለም። ያ ሁሉ የሚፈታው በዚህ በኩል እንደሆነ ነው የሚያሳዩት። እግዚአብሔር ይመስገን። ስለዚህ ዳንኤል የተለያዩ ራዮችን አይቷል። እያንዳንዱን ለመመርመር አንችልም። ነገር ግን ባለፈው እንዳሳየኋችሁ ዳንኤል ከተመለከታቸው ነገሮች ውስጥ በምዕራፍ 9 ላይ ሰባው ሱባኤ የሚለውን አብረን እንድንመለከተው ፈልጋለሁ። እሱ ትንሽ ሊያስቸግራችሁም ስለሚችል እንዲገባችሁ የራይን መጽሐፍ ለመረዳት የዳንኤልን ትንቢት መመልከት ይገባል የሚለውን እምነት በበኩሌ በጣም ነው ሲሪየስሊ ሞስደው እና ምዕራፍ 9 ላይ ቁጥር 24 ላይ አመፃን ይጨርስ ቁጠሩ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለንም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅድስተ ቅዱሳኑንም ይቀባ ዘንድ። አያችሁት? በሕዝብና በቅድስ ከተማ ላይ ምን ተቀጥሯል? ሰባ ሱባኤ። ሰባት ነገሮች በዚህ ቦታ ላይ ተጠቅሰው እናያለን። አመፃን መጨረስ፣ ኃጢአትን መፈጸም፣ በደልን ማስተሰረይ፣ የዘላለምን ጽድቅ ማግባት፣ ራእይን ማተም፣ ትንቢትን ማተም፣ ቅዱስተ ቅዱሳኑ ምን ማድረግ? መቀባት። ልብ በሉ፣ ልብ በሉ ይህም እንደሚናገር እና ይቀባ ዘንድ በሕዝብህና በማን ላይ? በቅድስት ከተማ ላይ ምን ተቀጥሯል ይላል? ሰባ ሱባኤ። ሱባኤ ማለት ባለፈው ነግሬያችኋለሁ ሳምንት ማለት ነው። ዊክስ ማለት ነው። ዊክስ ማለት ነው። አይሁዳውያኖች ከጥንት ጀምሮም ስንመለከት ሳምንታትን አመታትን በሳምንት የመናገር ዘይቤ አላቸው። ባለፈው እንደነገርኳችሁ ያዕቆብ ለሚስት ሊገዛ ሲል ደግሞ ይህችን ሳምንት ተገዛና ራሔልን እሰጣለሁ ብሎ ላባ የተናገረውን ታስታውሳላችሁ። ስለዚህ ይህችን ሳምንት ሲለው ስንት ዓመት ነው ያቺ ሳምንት የፈጸመው ራሔልን ለማግኘት? ይህንን እህቶች አይረሱም አይደለም። ጥሎሽ የጣለላት 7 ዓመት ነው አላደለም፣ ከብት ጠባቂ የሆነው። ስለዚህ 7 ዓመት ማለት ነው። ሰባ ሱባኤ ማለት ስንት ነው ብለናል? 470 ሲባዛ ሰባቱ ሳምንት አንዱ ሳምንት 7 ዓመት ከሆነ ሰባው ሳምንት ስንት ይሆናል ማለት ነው። ስለዚህ 490 ዓመት ማለት ነው። ልብ በሉ ወገኖቼ፣ ታላቁ መከራ አርማጌዶን ጦርነት የሚባለው ለዳንኤል በተነገረው በዚህ ትንቢት መሰረት የሚከናወንበትን ሁኔታ ስናይ እንዴት እንደምንመለከተው ተመልከቱ። ይህ ሰባ ሱባኤ በ444 ዓመተ ዓለም ጀምራል። ለምን በሉ፣ ልብ በሉ ቁጥር 5፣ ስለዚህ እወቅ አስተውል፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲ ድረስ 7 ሱባኤና 62 ሱባኤ ይሆናል ይላል። 7 ሱባኤና ምን 62። ስለዚህ ስንት ሱባኤ ማለት ነው? 69 ሱባኤ ማለት ነው። ስንት ሱባኤ ነው መጀመሪያ የሰጠው? 70 ሱባኤ። ስንት አስቀርቷል ማለት ነው? 1 አስቀርቷል ማለት ነው። አሁን እንግዲህ ይሄ የተሰጠው የጊዜ ራሽን ሲታይ፣ የጊዜ ራሽን ይሄ ትንቢት ሊፈጸም ልብ በሉ በሕዝብህና አይሁዳውያንን ማለት ነው፣ በቅድስት ከተማ ኢየሩሳሌም ማለት ነው፣ እነዚህን 7 ነገሮች እግዚአብሔር ሊፈጽምና ሊያከናውን 7490 ዓመት መድቧል ነው የሚለው። ይህን ሊያደርግ 7ቱን ነገሮች ሊፈጽም እና አሁን እንግዲህ 490 ዓመት ከመቼ ይጀምራል ብንለው፣ ስለዚህ ወቅ አስተውል ይለዋል። የ69ኙን ሱባኤ ከ490 ላይ 7 ስትቀንሱ ስንት ይቀራል? 480 ስንት?
3 ይቀራል አይደል? 483 483ቱ አመት አልቋል ተፈጽሟል። ከመቼ ጀምሮ? ቁጥር 5 ላይ ከመቼ እንደጀመረ ይነግራል። ከሰባው ሱባኤ እግዚአብሔር ከሰጠው ከ490 አመት 483ቱን እንዴት እንደጨረሰ ተመልከቱ። ስለዚህ እወቅ አስተውል፣ ኢየሩሳሌምን መጠገን መስራት ትዛዙ ከመጣበት ጀምሮ እስከ አለቃው እስከ መሲ ድረስ ስንት 7 ሱባኤና 62 ሱባኤ ይሆናል አለው። እግዚአብሔር ይመስገን። ትልቅ ነገር ነው በጣም የሚነግረው። ስለዚህ ብዙ እግዚአብሔር ሰዎች እንደሚመለከቱት ነህሚያን ስናጠና ከቻልኩ ግዜ ካለ ሪቫይዝ ሳረግ ልታውት ይችላልላችሁ። በ444 ዓመተ ዓለም አርጤክስስ የሚባለው ንጉስ አይሁዳውያኖች ኢየሩሳሌምን ለመስራት የሚያስችላቸውን አዋጅ አወጣላቸው። ሚደንቅ ነገር ነው። ከዚያን ጊዜ ጀምሮ ቤተ መቅደሱንና በዛ ያለውን ስራ ለመስራት ያሳለፉትን ታሪክ ሪትሪት ስንሄድ እናጠናለን። ይሄንን አስቤ አይደለም ያንን ክፍል ያሰብነው፣ ግን ራሱን የቻለ ይሄን የምናይበት ሁኔታ ይኖረዋል። ስለዚህ ከዚያን ጊዜ ጀምሮ እስከ አለቃው እስከ መሲሁ ድረስ እስከ ኢየሱስ ክርስቶስ መምጣት ድረስ ጌታ ኢየሱስ ተወልዶ እስከሚሞትበት ጊዜ ድረስ 69 ሱባኤ ወይም 483 ዓመቱ አልቋል። ሰባኛውሳ 7 ዓመት ስትሳ 483ቱ ቃለቀ 7 ዓመት የትገባ ተመልከቱት። እርሷም በጭንቅና በጭንቀት ከዘመን ከጎዳናና ከጥጥር ጋር ተሰራለች። 62 ጊዜ 7ም በኋላ መሲ ምን ያረጋል? ይገደላል። ውድ ወገኖቼ ይሄ መጽሐፍ የተጻፈው በባቢሎን ውስጥ እስራኤላውያኖች ይያሉ ከ444 ዓመተ ዓለም በፊት ነው። መሲሁ ይገደላል ይላል። አያችሁት? ሚደንቅ ነገር ነው። መሲ ይገደላል። አያችሁት እንዴት እንደሚናገር? በርሱም ዘንድ ምንም የለም። የሚመጣው ማለቃ ህዝብ ከተማይቱና መቅደሱን ምን ያረጋሉ? ያጠፋሉ። ይሄንን ብዙ እግዚአብሔር ሰዎች ምን ይሉታል? የሚመጣው ማለቃ ህዝብ ይላሉ። የሚመጣው ማለቃ ህዝብ የሚለው ደብል ትንቢት ነው ይላሉ። አንደኛ አሰተኛውን ክርስቶስን በዚህ ውስጥ በሚስጥር እንደገለጠ ያሉ የሚመጣው ማለቃ ህዝብ ይላሉ። እነማን ናቸው እነዚህ? የሚመጣው አለቃ ሮማውያኖችን ነው የሚመለከተው። ለምን? ቤተ መቅደሱን በስንት ዓመተ ምህረት አፍርሰዋል? መሲ ከተገደለ በኋላ በ70 ዓመተ ምህረት አፍርሰውታል። አያችሁት? ፍጻሜውን በጎርፍ ይሆናል። እስከ መጨረሻ ድረስ ጦርነት ይሆናል፣ ጥፋትም ተቆጥሯል ይላል። ሰባኛው ሱባኤሳ የት ገባ? 7 ዓመት ቁጥር 27 ፍንጭ ሰጠናል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። ማን ነው እሱ? የሚመጣው አለቃ ብሎ በሚስጥር የተናገረው ሐሰተኛው ክርስቶስ ምን ያደርጋል? ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤው ምኩሌታ መስዋዕቱንና ቁርባኑን ያስቀራል። ሊስን ከላይ ቤተ መቅደሱን ያፈርሱታል ይላል። አሁን ከታች ደግሞ ምን ይላል? መስዋዕት ያስቀራል ይላል። በሌላ አባባል ቤተ መቅደሱ ያ የፈረሰው አሁንም እንደፈረሰ ነው ወገኖች። የለም ያኔ በ70 ዓመተ ምህረት በ483ቱ ትንቢት ሲፈጸም አመት ሲፈጸም መሲሁ ኢየሱስ ከተገደለ በኋላ የፈረሰው ቤተ መቅደስ እንደፈረሰ ነው አሁንም ያለው። ይሄ መስዋዕት ግን ይካሄድበታል የተባለው ይቀራል የተባለው መስዋዕት የሚካሄድበት ቤተ መቅደስ ይሰራል አሁን በትክክል ከምን ወደፊት ይሰራል ተብሎ ብዙ የመጽሐፍ ቅዱስ ትንቢት ተማሪዎች ይሄንን የሚያምኑ አሉ። አይሁዳውያኖች ለቤተ መቅደሱ ሥራ የሚያስፈልጋቸውን ዝግጅት ሁሉ ተዘጋጅተዋል። ለካህናቶቻቸው ልብሳቸውን፣ ለቤተ መቅደሱ ሥራ የሚያስፈልገውን ነገር ሁሉ የሚያስፈልገውን ትሬኒንግ ሁሉ እየሰጡ እንዳለ ይሰማል። ስለዚህ መስዋዕት ሊያቀርቡ የሚችሉበት ቤተ መቅደስ ይሰራል የሚል እምነት በብዙዎች ዘንድ አለ። ነገር ግን ያን ቤተ መቅደስ የት ነው ዛሬ አይሁዶች የሚሰሩት? የት ሊሰሩት ይችላሉ? ያ ፍርስራሹ የ70 ዓመተ ምህረት ቤተ መቅደስ ያለበት ቦታ ጋር ምን አለ? የእስላሞች ምን አለ? መስጊድ አለ። እስላሞች ሶስተኛው ቅዱስ ስፍራ ብለው የሚሉት እና በአፈ ታሪክም ይሁን በምን እንደሚረዱት ያለው ለነሱ እንተውና መሐመድ በሳት ሰረገላ አረገበት የሚሉት ስፍራ የነሱ የተከበረ ቤተ መቅደስ እንትናቸው አለ መስጊዳቸው አለ። ኢየሩሳሌም አሁን የማን ትሆናለች? አይሁዳውያኖቹ በ1946 ዓመተ ምህረት ነጻነትን ሲያገኙ ኢየሩሳሌም በዮርዳኖስ ቁጥጥር ስር ነበረች። አይሁዳውያኖቹ ኢየሩሳሌም የዘላለም ከተማችን ነች ብለው የኢየሩሳሌም ጉዳይ በጣም ልዩ ነው። ኢየሩሳሌም ብረሳሽ ምንድነው መፈክራቸው? ቀኝ ትርሳይ ነው። አይሁዳውያኖች ፋሲካን ሲያከብሩ በያሉበት አገር ሁሌ የሚሉት አንድ ቃል አለ። ኔክስት ይር ጀሩሳሌም ይላሉ። ኔክስት ይር ጀሩሳሌም። ሁልጊዜ ኢየሩሳሌም ሐሳባቸውና ልባቸው ነች። ነህምያን ስታጠኑ ስታነቡ ታዩታላችሁ። ነህምያ በባቢሎን ምድር ውስጥ ተመችቶት የኖረ የንጉስ ጠጅ አሳላፊ ነበር። እንግዲህ ጠጅ አሳላፊ ሲባል ይሄ ብሬን ለሚሸጥ እንዳይመስላችሁ። ንጉሱ በጣም የሚያምነው ማለት ከመከላከያ ሚኒስቴር የሚበልጥ ስፍራ ላይ ነበር። you know what? ንጉሱን ፖይዝን ሊያረጉት የሚችሉ ሰዎች እንዳረጉት የሚጠጣውና የሚበላውን ነገር ንጉሱ እንዳይመረዝ የንጉሱ ጤንነትና ህይወት አስጠባቂ ነበር። ትልቅ ቦታ የነበረው ሰው ነው። አያችሁት? ከዛ ቦታ ያ ሰው አይሁዳውያኖች ወንድሞቹን ሲመጡ ምን አላቸው? የጠየቃቸው ጥያቄ ስለ ኢየሩሳሌምና በይሁዳ ስላሉት ቅሬታዎች ነው የጠየቃቸው። እግዚአብሔር አይሁዳውያኖችን የሃይማኖታቸው ውበትና ግርማ ያለው ምን ጋር እንደሆነ ታውቃላችሁ? እግዚአብሔር ከተናገረው ትንቢት ጋራ ልባቸው የተሳሰሩ ሰዎች ናቸው። ዛሬ እግዚአብሔር የሚያረግላቸው የሚሆንላቸው ሳይሆን የእግዚአብሔር ሐሳብ ጋራ የተቆራኘ እምነት ያላቸው ናቸው። እነዚህ አይሁዳውያኖች መንግስታቸውን ሲመሰርቱ ኢየሩሳሌም የነሱ ከተማ ለመሆኗ በጣም ያሳስባቸው ነበር። ግን ጦርነት መጣ። እንደገና ዮርዳኖስን ተይ ቢሏት ከነግብጽ ጋር ተባበራለሁ ብላለች። ታሪኩን ብትመለከቱ የጦርነቱ ሁኔታ እንግዲህ አሉ፣ ይሄ ጦርነት ከሆነ ከዮርዳኖስ እጅ ኢየሩሳሌም እናወጣለን አሉ። እንዳሉትም አደረጉ። ኢየሩሳሌም አሁን በ እስራኤል የጦር ኃይል ስር ነች ያለችው። እንግዲህ ተመልከቱ፣ ዳንኤል ያየው ትንቢት በሕዝብህና በምን ላይ ነው ያለው? በቅድስት ከተማህ ላይ፣ በእግዚአብሔር ነቢያቶች ልብ ውስጥ፣ በእግዚአብሔር ሐሳብ ውስጥ ኢየሩሳሌም ቦታ አላት። ክብር ለእግዚአብሔር ይሁን። አንድ እግዚአብሔር ሰው የጻፈው መጽሐፍ አለ፣ ዱሮ አገር ቤት ሰዎች። አንድ ሰው ጂኦግራፊ ዩኒቨርሲቲ የሚያስተምር ወንድም ነበረና ሰጠውት። ሁዝ ኢዝ ዘ ላንድ የሚል መጽሐፍ ነው የጻፈው ይሄ እግዚአብሔር ሰው። ያን መጽሐፍ አይቶ ተስፋዬ ይህን መጽሐፍ የፈለግከውን በለኝ አልሰጥህም አለኝ። በኢየሩሳሌም ጉዳይ ወሳኙ ማን ነው የሚል ጉዳይን ይናገር፣ አልሰጥህም አለኝ። ታውቃለህ፣ አልሰጥህም፣ ከፈለክበት አምጣለኝ። እንዴት ያለ ምስጢር እዛ ውስጥ ይሄ እግዚአብሔር ሰው እንደሚናገር ነግራችሁ አልችልም። ስለዚህ ይሄ ሰባኛው ሱባኤ መስዋዕት የሚካሄድበት ቤተ መቅደስ ይሰራል ተብሎ ይታመናል። አይሁዳውያኖች ይህን ለማድረግ አልቻሉ። በዓለም ላይ ያሉ መንግስታት ሁሉ አሁን ለእስራኤል ምቹ እይታ የላቸውም። ኢየሩሳሌም እስላሞቹ የእኛ ከተማ ነች ይላሉ፣ አይሁዳውያኖቹም የእኛ ነች ይላሉ። ማንም የዓለም መንግስት ኦፊሻል የሆነ ሪኮግኒሽን ኢየሩሳሌምን የአይሁድ ካፒታል ሲቲ አድርጎ ኤምባሲውን እዛ ያረገ መንግስት የለም። አሜሪካን ይህን ሪኮግናይዝ አረጋለሁ አለች የሚል ቦስተን እያለው ይህን እዚህ ያለ ሬዲዮ ሰምቼ ተደንቄ ነበር የዛሬ ስንት ዓመት። ግን ፕራክቲካል የሚታይ ነገር የለም። ኢየሩሳሌም የማን ከተማ መሆኗን ማን ይወስን? በዚህ ላይ ኢንተረስት አለን ብለው የሚሉ ስንት ሃይማኖቶች አሉ? ሶስት። ክርስቲያኖች ኢንተረስት አላቸው አይደለም? እስላሞች ኢንተረስት አላቸው። ማን ኢንተረስት አለው? አይሁዶች ኢንተረስት አላቸው። የማን ትሁን? አይሁዳውያኖች ቤተ መቅደሳቸውን እዛ ቢሰሩ
በቃ
ከፍተኛ የሆነ ጦርነት ነው። የኢየሩሳሌምን ጉዳይ በሚድል ኢስት ውስጥ ሰላምን ለማድረግ አስቸጋሪው አጀንዳ ሀት የሆነው ሊነኩት የሚቸገሩበት ነገር ቶሎ ማያነሱት የኢየሩሳሌም ጉዳይ ነው። ዘካርያስ 12 ማንበብ ትችላላችሁ። ኢየሩሳሌምን እንደ ከባድ ድንጋይ አድርጋታለሁ ለአህዛብ ይላል። ማንም ሰው የዛችን ከተማ ጉዳይ ለመወሰን የማይችላል። ለምንድን ነው እንዲህ የሚሆነው? እስቲ ሄዳችሁ ወርቅ አይነት አይታፈስበት ስትመለከቱ ድንጋይ ነው። ምንድን ነው እሱ? ዋይ ናት? ለምን ኬንያ አይሆንም? ለምን ታንዛኒያ አይሆንም? ለምን ዩጋንዳ አይሆንም? ውድ ወገኖቼ፣ የእግዚአብሔር ሐሳብ ያለበት ቦታ ጠላትም የእግዚአብሔር ሰዎችም ልባቸው ይወድቃል። ሚስጥሩ የእግዚአብሔር ፈቃድ ነው ነገሩ እንዲሚያንከባለለው። የማይታዩ ፎርስስ አሉ በዚህ ውስጥ የሚጫወቱ የጨለማ ኃይላት ሁሉ አሉ። የእግዚአብሔር እጅ ያለበት ነው። ይሄ ሰባኛው ሱባኤ የሚመለከተው ይችን ኢየሩሳሌምንና የአይሁድን ሕዝብ ነው። አሁን የአይሁድ ሕዝብ አማኝ አይደለም። መሲሁን እንዲገደል አሳልፈው ከሰጡት በኋላ አላመኑትም፣ አልተቀበሉትም። መሲሁ ወደ ክብሩ ስፍራ ሄዷል። የአህዛብ ሙላት እስኪሆን ድረስ እስራኤል በድንዛዜ ላይ ነው። በሮሜ ላይ ሐዋርያ ጳውሎስ በጻፈልን መሰረት አህዛብ እየሞሉ ወደ ጌታ እየመጡ ነው። አይሁድ ግን በድንዛዜ ነው ያለው። ነገር ግን የአህዛብ ሙላት ሲፈጸም አይሁድ ሊነቁ ጥሪ ይመጣል። ሕዝቅኤል ያያቸው በዛ በሸለቆ ውስጥ አጽም ያሉትን ሁሉ ይሰበስባል ከተበተኑበት። ይህንም በታሪክ አይተን ያው ተሰብስበዋል። ያልተሰበሰቡትም ይሰበሰባሉ። አሁን ኢየሩሳሌም ሕዝቡ እየተሰበሰበ ነው። ነገር ግን አጀንዳው ከባድ ነው እና ሁለት ስቴት ይሁን ምን ይሁን ኢየሩሳሌም ትከፈል የማን ትሁን ልነግራችሁ አልችልም። አንድ ጊዜ ሌሊት ሙሉ ቁጭ ብዬ ያየሁት የሲስፓን ፕሮግራም አለ እና ከነቲን አሁን በፊት ለነበረ ከዛን ሁለት ቀድሞ በጣም ወፍራም የነበረው ማን ነው መሪ ሻሮን በነበረ ሻው እና ኢየሩሳሌም የማን ዋና ከተማ ነች? ኢየሩሳሌም አስመልክቶ ኢሊት የተባሉ አይሁዳውያኖች በዚህ በአሜሪካን ሀገር በዋሽንግተን ዲሲ መስለኛል ኒውዮርክን ዋሽንግተን ዲሲ ተሰብስበው ኢየሩሳሌምን አስመልክተው ያላቸውን ሁሉ ነገር ዋጋ አድርገው ሊከፍሉላት የሚማማሉትን ብትመለከቱ ትደነቃላችሁ። በዛው ሳምንት መኑኝ የምነግራችሁን እኔ የፈጠርኩ እዚህ የእግዚአብሔር ስም በተጠራበት ልነግራችሁ አልችልም። እስላሞች በዓለም ዙሪያ አሉ የተባሉ እስላሞች እዚህ ዋሽንግተን ዲሲ ተሰብስበው ኢየሩሳሌም የእኛ ከተማ ነች እያሉ ተመሳሳይ ስብሰባ አድርገዋል። እዚህ አሜሪካን ሀገር ፓኪስታን እንዳይመስላችሁ ወይም ሳውዲ አረቢያ እዚህ ምንድን ነው ጉዳዩ? ወገኖቼ እነዚህ እንደ ጋዜጣ የምናነበው የሚመስላችሁ ትንቢት መዘዘኛ ትንቢት ነው፣ ይፈጽማል። የሰኛው ሱባኤ ሊሆን ስቴጆች እየተሰሩ ነው። የተበተነው አይሁድ ተሰብስበዋል። በሚሊተሪ ኃይል አለ የሚባል መንግስት ሆኗል። አይሁዳውያኖች ኦልሬዲ ሴትል አርገዋል። ግን የኢየሩሳሌም ጉዳይ ግን ገና ነው፣ መልስ አልተሰጠም። እንደሚነግረን ዳንኤል ምንድን ነው? ይሄ የሚመጣው አለቃ አንታይ ክራይስት የሚባለው ከአይሁድ ጋር ቃል ኪዳን እንደሚገባ ነው ብዙ የመጽሐፍ ቅዱስ አስተማሪዎች የሚተረጉሙት። እኔ ይሄ ስማማኛል በበኩሌ። ይሄ አንታይ ክራይስቱ በሚነሳበት ጊዜ ለአይሁዳውያኖች ጋር ኮቨናንት ይገባል፣ ኮሚትመንት ውስጥ ይገባል። አይሁዳውያኖቹ በዚህ ኮቨናንት ውስጥ ከዚህ ከአንታይ ክራይስቱ ጋር ከጸረ ክርስቶስ ጋር ሲስማሙ በሰላም እያሉ በሰባተኛው ዓመት ለሰባት ዓመት ነው ቃል ኪዳን የሚገባው። ይኸው እዚህ ላይ ነው ማነብላችሁ። ለአንድ ሱባኤ ያደርጋል ቃል ኪዳን፣ ጽኑ ቃል ኪዳን ይገባል እና በሰባው በሱባኤው እኩሌታ ላይ መስዋዕቱን ያስቀራል። መስዋዕት ማድረግ አትችሉም ይላል። ቤተ መቅደሱ የተጀመረውን ቤተ መቅደስ ስራ ያስተጓጉላል። ከዛ በኋላ በርኩሰት ጫፍ ላይ አጥፊ ይመጣል። አይሁዳውያን እግዚአብሔርን ሊያመልኩበት ባለው ቤተ መቅደስ ላይ እርኩሰት ይካሄዳል። ከዚህ በፊት እርኩሰት ተካሂዷል።
የአሌክዛንድሪያ መንግስት ለአራት ቦታ ሲከፈል በሶሪያ የነበረው የአሌክዛንድሪያ መንግስት የግሪክ ፓወር ኢየሩሳሌምን ሲቆጣጠሩ አታክ ሲያረጋቸው አሳማ አምጥተው ዛ ሰውተው አሳማ ጸያፍ ነገር ነው ለአይሁዳውያኖች እርኩሰት ያደረጉ ቤተ መቅደሳቸውን ያራከሱ ብዙ ታሪኮች ከዚህ በፊት ታይተዋል በዚህ በሰባቱ ታላቁ የመከራ ጊዜ አንታይ ክራይስቱ ምን ያረጋል መስዋዕት ያረጋል ሜቢ ራሱንም ኢሜጅ ያቀርባል እኔ አምላክ ነኝ ለራይ ላይ እንደምናየው በዚያን ጊዜ ቃል ኪዳኑን ሲያፈርስ አርማጌዶን ጦርነት የሚባለው በምድር ላይ ያሉ አህዛብ ሁሉ በኢየሩሳሌም ላይ ይከማቻሉ በሰባተኛው ዓመት መጨረሻ ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ በክብር ይገለጣል ይህንን ለማንበብ እንደ ዜና የሚነበብ ትንቢት ዘካርያስ 12 13 14ን አንብቡት የሚያስደንቅ ነገር ይሆናል በሰባቱ ዓመት መጨረሻ ላይ ኢየሱስ በክብር ይገለጣል ከዛ በኋላ የሽዋ ዓመት የክርስቶስ መንግስት ይሆናል ይህ ታላቁ መከራ ዓላማው ምንድነው ዓላማው በኢየሩሳሌምና በአይሁድ ህዝብ ላይ ነው አህዛብን ሁሉ ሊቀጣ ጌታ ያለበት ጊዜ ነው የሰይጣንና የጨለማ ኃይላት ስራ አለ ወደፊት እናያለን ብዙ የሆነ ከባድ የመከራ ጊዜ ነው ከራእይ ትንቢት አንጻር ስንመለከት ከምዕራፍ 4 ጀምሮ ስናይ በተለይም ከምዕራፍ 5 ጀምሮ ጌታችን ማህተሙን ወስዶ ምዕራፍ 6 ላይ መፍታት ከጀመረበት ጊዜ ጀምሮ ስትመለከቱ በሰባቱ ዓመት መከራ ጊዜ ውስጥ የሚኖረውን የመከራ ኢንቴንሲቲ ያሳያል ያንን በግራፍ በደንበኛ አሳያችኋለሁ ራእይ መጽሐፍ በቀለል ባለ መንገድ ለመረዳት በሚያስችላችሁ ጌታ አምላክ ፈቃዱ ከሆነ ጌታ ካልመጣ ካልተነጠቀን ያንን ያለን እግዚአብሔር ይመስገን ስለዚህ ሰባቱ ዓመት የመከራ ዘመንን የሚመለከት ትንቢት ነው የራእይ መጽሐፍ ሰባኛው ሱባኤ አልተጀመረም መቼ ይጀመራል መጀመሩን በምን እናቃለን አሰተኛው ክርስቶስ ሲነሳ ከእስራኤል ህዝብ ጋራ ለሰባት ዓመት ቃል ኪዳን ይገባል በዚያን ጊዜ ታላቁ መከራ ይጀመራል ይሄንን በልቦናችን ማስተዋል አለብን ይሄ ሊሆን እንዲችል የሚያደርጉ ሂስቶሪካል ሆኖ ፖለቲካል ጂኦፖለቲካል በሉት ኢኮኖሚካል በሉት ሚሊተሪ በሉት ኤኒቲንግ ኮንሲደር በአለም ላይ ኬኦስ ሊፈጥሩ የሚችሉ ዳይናሚክሶች በሙሉ ኦሬዲ እየተተረማመሱ ነው ያሉት እየተተረማመሰ ነው ያለው እግዚአብሔር ይሄን እንድናስተውል ይርዳል ስለዚህ ራእይ መጽሐፍ ትንቢት ነው ያልተፈጸመ ትንቢት ነው ይሄ ራእይ መጽሐፍ የሚሆነው መቼ እንደሆነ መጽሐፍ ቅዱስ ከዚህ ከሰባው ሱባኤ አንጻር ስንመለከት የአይሁድንና የኢየሩሳሌምን ጉዳይ ነቢያቱ በነቢያቶች የተናገረውን ቃል እግዚአብሔር ሊፈጽም ያሰበውን ሊያደርግ ባለበት ጊዜ ይጀመራል። ያን ጊዜ ቤተ ክርስቲያን የት ሆናለች? በመከራ ውስጥ አልፋለች? በዚህ መከራ ውስጥ ወይስ ትነጠቃለች? ይሄንን ለብቻው ምን ሰልቀው ነገር ነው። እግዚአብሔር ይሄን ልንማር ይርዳን። የሰማነውን እግዚአብሔር ይባርክልን። ሃሌሉያ። ሉል እግዚአብሔር እጅግ አርገን እናመሰግናለን። አንተ በቅዱስ መንፈስ ነቢያትን ያናገርከው ቃል አንዱም ጠባይንም ጌታ ሆይ የተናገርከው ሁሉ ይፈጸማል። አቤቱ ይሄንን ያሰብን ኃይማኖታችን ፍጻሜው ወደ ዘላለም መንግስት መሆኑን እየተረዳን የክርስቶስን መምጣት ጌታ ሆይ በጉጉት እንጠብቅበትን ጸጋ ስጠን። አምላካችን እግዚአብሔር ሆይ ለትለት በሚኖረው ኑሮ ልባችን እንዳይከብድ አቤቱ እግዚአብሔር ሆይ የመምጣትን ተስፋ ችላ እንዳንል እንድትረዳን እንጸልያለን። ምን ሰማው ዜና በአለም ላይ ንከናወነው ሁሉ ጌታ ሆይ ወዳንተ ሐሳብና ፈቃድ ሊሆን ወዳለ ወደ ነቢያቶች ቃል እየፈጠነ በሚሄድበት በዚህ ጊዜ ጌታ ሆይ ይሄንን ችላ እንዳንል እንድናስተውል እንድትረዳን እንጸልያለን። ስለነበረን ጊዜ ክብር ሁሉ ስም ይሁን። ስም ለዘላለም እስከ ዘላለም ይባረክ በጌታ በኢየሱስ ክርስቶስ ስም አሜን።